ጤና ስጥልኝ አድማጮቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥር 28 2015 ዓ.ም የጋቢና ቤ መስራዶ ካንሳ ጀምሮ ወደ እናንተ ይደርሳል ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራጠን ወደ እናንተ ይዘመተናል ኤደን ገረመው መስተናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ የምንዘልቅ ይሆናል እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን እጅግ ብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው የአሜሪካ ግዛቶች መካከል አንዷ ሜሪላንድ ናት። ሜሪላንድ ውስጥ ካሉ አራጆች መካከል አንዱ የሆነው በሞንጎመሪ ካውንቲ ብቻ ከ50,000 በላይ ኢትዮጵያውያን ይገኛሉ። በዚህ ካውንቲ ውስጥ ካሉ የሁለተኛ ደረጃ ትምህርት ቤቶች መካከል አንዱ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ነው። ታዲያ ይሄ ትምህርት ቤት በመጪው ነሐሴ ለሚጀምረው አዲስ የትምህርት ዘመን የአማርኛ ትምህርት እንደ ተጨማሪ የትምህርት ክፍለ ጊዜ እንደሚሰጥ አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ትምህርት ተቋማት ውስጥ የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ትምህርት ቤቶች ሲሰጥ ግን ይሄ የመጀመሪያው ነው። ከትምህርት ቤቱ አስተዳደሮች ጋር ቆይታ አድርጌ ያሰማራሁት ዘገባ ቀጥሎ ይቀርባል። በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ግዚያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200,000 የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመለክታሉ። ይህን ተከትሎም ከአመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጆች መካከል አንዱ የሆነው የሞንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ አመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው።
We work with many students and families that are Amharic speakers and as well
አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ሰራ የታዘብኩት ልጆቹ ዘይተወለዱ የመጀመሪያ ትውልድ አለያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ ይናገሩ። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይሄ እንግዲህ ታይሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይሄ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን፣ ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው ጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው።
የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከመቀራረብ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖረው የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪሳ አማዶር ይገልጻሉ።
So yeah, that happens a lot in every community of immigrants where the children
በሁሉ ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ፍርሃት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተማላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመርነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ይህንኑ ነው፣ ለተማሪዎቹ ያንን ማቅለል።
በአሁን ሰዓት ለቀጣይ አመት ተጨማሪ አማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸሙ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ።
Again, like I said, a lot of children of immigrants, they've been born here, a lot of the students that we have, and they
ቀደም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያውታል ነገር ግን ባህላቸውን በሙሉ ያውቁትም እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው ይሄ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዘው ቤተሰቦች የመጡበትን ሀገር ሄጄ ያለው የዘር ሀረግን አጠናለሁ እንዲሉ ማበረታታ ትንሻለን ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን።
የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ።
There's very few school systems in the United States that offer non-colonial African languages. As a language offer. I mean, we have French, which is...
But the United States is taking the exam, which is the African language in the United States, but that's not the case. France and Spanish are in the United States. እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩ ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ ምክንያቱም በሜሪላንድ እና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ።
ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጪ ለሆኑ ለሁለተኛ ደረጃና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድቷል። በተለይም ትምህርቱ ተደራሽነት ያልነበራቸው ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁ የጋቢና ቪ መሰናዶ ነው። አሁን ደግሞ ወደ ባህር ዳር ነው መናቀነው። በዚህ ሳምንት ዘጋቢያችን አስቴር ምስጋናው ጣራ ሃይቅ ላይ ስለተካሄደ የታንኳ ውድድር አስቀኝታለች። ቀጥሎ ይቀርባል።
በየአመቱ ጥር ወር ላይ ጥርን በባህር ዳር የተሰኘ መርሃ ግብር በባህር ዳር ከተማ ይካሄዳል። በዚህ መርሃ ግብር ጥምቀትን ከማክበር ባለፈ በባህር ዳር ጎዳናዎች ላይ በብስክሌት ሽር ማለት እንዲሁም የጀልባ ትርኢትና የታንኳ ቀዘፋ ውድድር በጣና ሐይቅ ላይ ይካሄዳል። ይህ መርሃ ግብር መካሄድ ከጀመረ 6 አመታትን አስቆጥሯል። በጣና ሐይቅ ላይ እየተካሄደ ያለው የጀልባ ትርኢትና የታንኳ ቀዘፋ ውድድር ከአመት አመት የተሳታፊውና የተመልካቹ ቁጥር እየጨመረ መምጣቱ የሚናገሩት አዘጋጆቹ በዘንድሮው ውድድር 60 ጀልባዎችና 7 ታንኳዎች ተሳትፈዋል ብለዋል። የዘንድሮው ውድድር በወንዶችና በሴቶች ምድብም የተካሄደ ነበር። በጣና ሐይቅ ላይ ያለችውና ከባህር ዳር ከተማ በጀልባ 20 ደቂቃ በመጓዝ በመትገኘው ደብረ ማርያም ገዳም የመጡት 4 የቤተሰብ አባላት በሴቶች በታንኳ ቀዘፋ ውድድር ተሳትፈዋል። በዚህ የታንኳ ቀዘፋ ሁለቱ ህትማማቾች ገነት ተበጀና ዘርፌ ተበጀ አንደኛና ሶስተኛ ሆነው ሲወጡ ሌላዋ ያጎታቸው ሚስት አበባ ጀንበር ሁለተኛው ሆና ጨርሳለች። ከሶስቱ እትማማቾቹ አንዷ የሆነችውና በውድድሩ የተሳተፈችው የዝና ተበጀ የታንኳ ቀዘፋን ካሳጥማጁ አባታቸው እንደተማሩት ትናገራለች።
ታንኳን ለማመር ነበር።
ማንንም ያለማመር?
አዛ አባቴ ነው ያለማመር። አዛ ያወጣን ባራባታችን በዛውም ለማመር ነበር። እና ጥንቀት ይሁን ራሱ በልጅነታችንም ታንኳ ሰርተን ጀልባው ጋር በታንኳ ነበር የምንሄደው።
ራሳችን ሰርተን ነበር እና በውድድሩ ምን ውጤት አመጣችሁ?
ደስ የሚል ውጤት ነው። በቃ ካንዲ ስካራ ተጠናን። እኔ ታንኮ ችግር ነው ከርሞ አንደኛ ወጣለሁ ያስባለሁ።
ግን አልከበደችሁም? ይሄ ፍጥነቱ
ምናምን መጀም እንትን ወደ እንደማችን እንወጣ። አዎ እንግዲህ ካለ ብለን የሴቶች ችግር የለውም ማለት ነው።
ፍጥነቱም ከደብረ ማርያም በታንኳ
ከደብረ ማርያም አንስተን በዚያ ወጣን።
በውድድሩ በአንደኝነት ያጠናቀቀችው የገንዘብና የምስክር ወረቀት ሽልማት ያገኘችው ገነት ተበጀ በማሸነፏ የተሰማትን ስሜት እንዲህ ስትል ገልጻለች። ምን ተሰማሽ? በወንዶች ውድድር ደግሞ ታምሩ አካልነህ አንደኛ ደረጃን ይዞ ሲያጠናቅቅ ኑርልኝ ጌትነትና ጌታቸው ውበቴ ተከታትለው ገብተዋል። የባህር ዳር ከተማ አስተዳደር የኢንዱስትሪና የኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ ባህር ዳር ከተማን የቱሪስት ከተማ ለማድረግ በርትተው የሚሰሩ ወጣቶችን አመስግነው ባህር ዳርን ዓለም አቀፍ የቱሪስት ከተማ ለማድረግ እንደሚሰሩ ተናግረዋል።
ባህር ዳር ዓለም ሰው ወደ ከተማችን መጥቶ እንዲዝናና ስፖርታዊ ድሮችን እንዳይ ባህር ዳር ከተማ የቱሪዝም ከተማ እንድትሆን በርትታችሁ ለሰራችሁ ሰው ወዳድና እንግዳ አክባሪ ለሆነው ህዝባችን፣ ወጣቶች፣ ሴቶች፣ ሌላው ማህበረሰብ ምስጋና ማቅረብ ይፈልጋሉ። አመስግኑልኝ። ከሌሎች ፕሮግራምም የሚቀጥል ይሆናል። ጥርን በሙሉ ጥርን በባህር ዳር ሀገር አቀፍ ዓለም አቀፍ በዓል አድርገን እንቀጥላለን። እጅግ በጣም አመሰግናለሁ። በርቱ።
በባህር ዳር ከተማ በምስጉን ትራፊክ ፖሊስነት የሚታወቀው ያለዋጅሬ በዚህ የታንኳ ቀዘፋ ውድድር ልዩ ተወዳዳሪ ሆኖ የቀረበ ሲሆን የመርሃ ግብሩ ልዩ ተሸላሚም ነበር። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ከኛ ጋር ስለሆናችሁ እናመሰግናለን። የጋቢና ቪ መሰናዶና በመከታተል ላይ የምትገኙት ዝግጅቶቻችንን በፌስቡክ ገጻችን ቪአምሃሪክ ላይ እንዲሁም ደግሞ ከሰኞ እስከ አርብ ባለው በአሃዱ ሬዲዮና ቴሌቪዥን ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል መከታተል ትችላላችሁ። አስተያየትና ጥያቄ ሲኖራችሁ በፌስቡክ ገጻችን ቪአምሃሪክ ላይ ለጋቢና ቪ ያላችሁ አድርሱ። ተከታዩን ዘገባ ላስተዋውቅ። እኛ ለኛ የወጣቶች አይምሮ ጤና የመወያያ ቡድን ከአንድ አመት በፊት በወጣት አዲስ ተቻለና ጓደኞቿ የተመሰረተ ነው። አዲስ ቡድኑን ከመሰረቷ በፊት ከፍተኛ በሆነ ጭንቀትና ሱስ ለሰባት አመታት ያህል መሰቃየቷን ትናገራለች። አዲስ ከሶስት ጊዜ በላይ ራሷን ለማጥፋት ሞክራ እንደነበርም ትገልጻለች። የአይምሮ ጤና ችግሯን ታዲያ በህክምና ይበልጡን ደግሞ በመንፈሳዊ ህይወት ውስጥ ባሉ ሰዎች ድጋፍ ከነበረችበት ጤና ማጣት እንደወጣች እናገራለች። በሳምንት ተደጋጋሚ አሳ ነበረች። እዚህ ስሜት ከወጣች በኋላም አዲስ በሳምንት አንዴ በአካል እንዲሁም ደግሞ በድረገጽ በድባቴና ራስን በማጥፋት ስሜት ውስጥ ያሉ ወጣቶችና ግለሰቦች ተገናኝተው የሚማከሩበትን እኛ ለኛ የተሰኘ ቡድን ልትመሰርት ትችላለች። ከአዲስ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
እሺ፣ አዲስ ተቻለ ባላለሁ የእኛ ለኛ ፒር ሰፖርት ግሩፕ መስራችና አስተባባሪ።
እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድነው እሱ አላማው እንዴት ሊመሰረቻል?
እኛ ለኛ አቻ መተጋገዣ ወንጭ እንዳልሹ የተመሰረተው የዛሬ አመት ጃንዋሪ ላይ ነበረ። ያው ከመጣሁበት ካለፍኩባቸው የህይወት ጣውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለውላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ። ሶ እኛ ለኛ አሁን ላይ አላማው ምንድነው? እንደምናውቀው ኢትዮጵያ ውስጥ የተያዙ በጣም ብዙ ወጣቶች አሉ፣ መንፈስ ጭንቀት ውስጥ ያሉ። ማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬዠር የተነሳ ስም የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚህ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው።
እስቲ አዲስ ትንሽ አንቺን እንወቅሽ። አዲስ ማናት? ምን አይነት የህይወት ተመክሮስ ነበራት? አያይዘሽ እስኪ ንገሪኝ።
ያደኩት እዚሁ አዲስ አበባ ነው። አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ እሰራለሁ ያለሁት። ጥሩ የሚባል ቤተሰብ ውስጥ ባድግም ግን ማንነት ጥያቄ እንደዚሁም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ ማለት ነው። እኔ በባህሪ እንዴት ነበረ መሰለሽ፣ ከጓደኞቼ ጋር ወይም አጠገቢ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋረኝ አይነት ሰው ነኝ እና ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ፣ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ጀግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምናምን ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ እና እነሱ ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የሚፈልጋቸው ብዬ ከህፃንነት ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር። ውዎች አጣ ነበር። እንደዛ ነገሮች ማሳካት ስላልቻልኩኝ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን ቆጥር ነበር። በዛው ጭንቀቱን መጋፈጥ ለማልችል የተለያዩ ሱሶችን እጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮል መጠጦችን እጠቀም ነበረ። እነዛ ደግሞ የበዙ የተጨመረ ሲሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎኝ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከመደረግ ድረስ ደርሼ ነበረ። ከዛም አልፎ ተርፎ ያው እንግዲህ ብዙ ጊዜ ሱሳይደር አተምቶችን አድርጌ አልፍ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆጣጠር ሲያቅተው እረፍት ይፈልጋል። ጭንቅላትሽ በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ እና ዋይናት በቃ ለምን እንዳላረገውም ለምን አላቆመውም እዚህ ጋ ህይወቴ የሚለው ዲሲሽን ውስጥ ነው የምትገቢው። ቀጥታ ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም። በቃ ትንሽ አንድ ደቂቃ ነች የምትፈልጊው ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰን እና መሀል ያው ብዙ ጊዜ አተምት ባረግም እንደ እግዚአብሔር ፍቃድ ሆኖ ኮምፕሊት ባለማድረግ ምክንያት ዛሬ እዚህ ላይ ቆሜ ሰዎችን ለመዳስ ደግሞ እግዚአብሔር እድሉን ሰጥቶኛል።
ያንቺ ካለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስትወጪስ የወጣሽበት መንገድ ምን ነበረ?
7 አመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፍ ያለው በዚህ ሰባት አመት ውስጥ ብዙ ጣውረዶችን አሳልፌ ዛሬ ሁለት አመት አካባቢ ነው የኔ ምርጫ የነበረው። በመንፈሳዊ ዘይ ነበር። በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለበት የተረጋጋ ላይ ፍቅ ወይም ደግሞ ሄልዚያ የሆነ ሜንታል ኮንሽን ውስጥ የገባሁት። እንደዚህም ደግሞ አካባቢዎቼ ላይ የነበሩ ጓደኞቼ በካውንስሊንግ ዘይት የምናደርግበት እንደዚህ የምናወራበት በእንደሱ በእንደሱ አይነት ነገር አሁን ወዳለሁበት ደረጃ ደርሻለሁ ማለት ነው።
እኛ ለኛ ስትጀምሪው እንዴት ነበር የጀመርሽው? በምን አይነት መልኩ ነው አገልግሎት የሚሰጠው?
ለኛ መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመርነው። በመጀመሪያ ላይ ያው እኔ የራሴን የህይወት ተመክሮ ማካፈል ነበረብኝ። እሱን በተለያዩ መድረኮች ማካፈል ጀመርኩኝ። ከዛ በኋላ ቦታ ያስፈልገን ነበረ። እኛ ያው ዶክተሮች አይደለንም ወይም ደግሞ ሳይካትሪስቶች አይደለንም ወይም ሙያዊ ካውንስሊንግ መስጠት ባንችልም፣ ግን ባለፍንበት ኤክስፒሪየንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው ባለፍንበት የህይወት ወይ ውስጥ ሰዎች እንዳልፉ እኛ ያለንላችሁ የምታልፉበትን ነገር እኛ እናውቃለን። ስለዚህ አብረን ወደ ተሻለ ህይወት አብረን መሄድ እንችላለን የሚል አላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የውይይት መድረኮች ሰዎች እየመጡ የራሳቸውን በጣሰን ያጣ ሰው ጠቅላላ እየመጣ የራሱን የውስጡን የብሶቱን የሚያወራበት መድረክ ነበረ ያዘጋጀ ነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን የሚያገኙበትን ሁኔታ አይተን አይምሮ ጤናችንን ጠብቀን የተሻለ ኑሮ እንዴት መኖር እንደምንችል አንዳችን ከአንዳችን እየተማማር ያው አንድ አመት አስቆጥረናል ማለት ነው።
ምን አይነት ወጣቶች ናቸው የሚመጡት? በብዛትስ አሁን እንግዲህ ከእድሜ አኳያ ሊሆን ይችላል ያለው ችግር ምንድን ነው?
እኛ ጋር አሁን ሲመጡ ዘይት የሚደረግ ለምሳሌ ያገቡ ይመጣሉ። በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ በሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ለሌሎች ደግሞ ከቤተሰብ የሚመጣባቸው የተለያየ አይነት ፕሬዥር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ። ማለት ትምህርት ብቻ ሳይሆን እኛ የምንፈልገውን ነገር መስራት መፈለግ፣ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርግ የነበረው። እነዚህ ሜን ሜን የምንላቸው እነዚህ ነበሩ።
በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎች ውስጥ ትጋብዛላችሁ ወይ?
ወደ 4 ወር ገደማ ይሆናል። ዶክተሮች እና የጤና ባለሙያዎች የተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ እኛው እርስ በርሳችን ቶፒኮች እናረጣለን። እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪየንስ እኔ እንደዚህ ነበርኩኝ እኔ እንደዚህ ሆንኩት እንደዚህ ስለነበር ነው በሚል አይነት ውይይቶች ነበረ የምንሄድ የነበረው። ፌስ ቱ ፌስ ሴሽኖች ላይ እስከ 20 ሰው በአንድ ሴሽን ላይ ይካፈል ነበረ። እዛ በላይ የሚመጣ ጊዜ አለ። ከዛ በታችም የሚነሳ የሚካፈልበት ጊዜ ነበረ።
እንደውም የመፍትሄ ሀሳብ ምንድን ነው እሱን ትጠቋቋሙት? ለምሳሌ አንድ ሰው እንደ የመጨረሻው የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል በምን አይነት መንገድ ነው የምትተጋገዙት?
አሁን የኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ። ምንድን ነው እነዚህ የራስን ማጥፋት ደረጃ የደረሱ ሰዎችን እስካሁን በአንድ አመት ውስጥ አድሬስ ማድረግ አልቻልንም። ይህ ምንድን ነው? የሰው ኃይል ያስፈልገን ነበረ። አብዛኛው ጊዜ የነበር ብዙ ነገሮች ለእንጌጅ ማድረግ የነበረው ሌሎች ጓደኞችን ቢኖሩም ሁሉም በስራ ስለተጠመደ በፋሚሊ ኬዝ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው እና በዛ ምክንያት ፐርሰናሊ ከግሩፕ ዲስከሽን ውጭ እኔ ጋር ግን ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋርም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንደሄድንበት ከዛ እኛ እስከወጣን ድረስ እነሱን መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢትስ ናት ዘ ኤንድ ኦፍ ዘ ወርልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረዳዳት ነው እስካሁን እየሄድን ብዙ ሰዎችም ላይ መድረስ የቻልነው ማለት ነው።
እሺ፣ በቀጣይስ ምንድን ነው እሱ ለማድረግ ያሰባችሁት?
የመጀመሪያው አዌርነስ ክሬት ማድረግ ነው። እኛ ሀሳብ ምንድን ነው ስልጠናዎችን መስጠት እንፈልጋለን ለማህበረሰቡ፣ በየክፍለ ከተማው፣ በየወረዳው፣ በየቀበሌው፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋምና ወደዛ ማስፋፋት እንፈልጋለን።
እስ በጣም ነው ማመሰግነው ስለነበረን ቆይታ።
በእኛ ለኛ ስም በጣም አመሰግናለሁ። ቴንኪ
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የጋቢና ቤ መሰናዶ እዚህ ላይ ተጠናቋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ አድርሱን። በነገው ምሽት በቴሌቪዥን መሰናዷችን በአማሪክ የፌስቡክ ገጽ ላይ እንዲሁም ደግሞ በአሃዱ ሬዲዮና ቴሌቪዥን ላይ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል እንገኛለን። አስተናጋጃችሁ ቆየት ኤደን ገረቡ ነበርኩ። አቀናባሪያችን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ሰላም ጤና ይስጥልኝ። ደህና ደሩ። Oh, you're not gonna tell us how.